ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
Thank you. ጤና ይስጥልኝ አድማጮቻችን፣ እንደምን ሰንብታችኋል? ዛሬ ሰኔ 17 ቀን 2015 ዓ.ም ሳምንታዊ ዝግጅት ጀምረናል። እንደተለመደው የሀገራችን ሁኔታ በተቻለ መጠን አጠር እያደረግን ለመወያየት እንሞክራለን። ቆይታችሁ ከኛ ጋር እንዲሆን እየጋበዝን ወደ ፕሮግራማችን ነው የምንሄደው። አሸናፊ ይሰማሃል?
ይሰማኛል።
እሺ፣ እስቲ ከጠቅላይ ሚኒስትሩ የፈረንሳይ ጉዞን ጀምር። እስቲ ዛሬ እንኳን ትንሽ ለየት የሚል ከሆነ ጠቅላይ ሚኒስትሩ በፈረንሳይ አዲስ ዓለም አቀፍ የፋይናንስ ስምምነት ጉባኤ ላይ ነበሩ፣ ተሳትፈዋል። ቪኦኤ ላይ የተናገሩትን አዳመጥኩኝ፣ አንድ ቦታ ሌላም ጋር አዳመጥኩኝ። ግን እስቲ ወደ ኋላ ልውሰድክ። የኬንያ ፕሬዚዳንት የቀድሞ የኬንያ ፕሬዚዳንት ጋር የነበረ ዱላ ቀረሽ አይነት መገልማመጥ ነበረ ባለ። አዎ፣ አዎ፣ እንደዛ መሰለኝ። እና አሁን ደግሞ ትላንትና ጠቅላይ ሚኒስትሩ ከማነው የደቡብ አፍሪካው ፕሬዚዳንትና ከሙሳ ፋኪ ጋር ልክ እንደ ምን ታደርጋለህ አጠገቤ ካጠገቤ ጥፋ የሚል አስተያየት የሰጡበት ሁኔታ ያየን። ጠቅላይ ሚኒስትሩ ምን እየሆኑ ነው ያሉት? ልክ አበሾችን እንደሚያወሩት እነ ብርሃኑ እንደሚያወሩት ለማውራት ይፈልጋሉ የዚህ የዓለም ፖለቲካ ላይ ወይስ ምንድን ነው ነገሩ? መናናቅና መናቅ የበዛበት ሆነ። ለሀገሪቱም ትንሽ እንትን እያደረገ ነገር ነው። ግን እንደው በጥቅሉ ስትመለከተው እንግዲህ በእኛ አሁን እንደ ልብ በቴሌቪዥን ማየት የቻል ነው መለስ ዜናዊና ኃይለማርያም ደሳለኝን ዓለም ደረጃ ስብሰባ ላይ በጣም በተከበረ ሁኔታ የሚነጋገሩበት የሚከበሩበት የሚወያዩበት ነገር ነበር። አሁን ግን እየወረድን እየወረድን የመጣንበት ነገር ነው። በዛ ላይ ደግሞ መልእክት ማድረስም አልቻልም። ጠቅላይ ሚኒስትሩ 50 ቢሊዮን ችግኝ ይተከላል እስከ 26 ድረስ እያንዳንዱ አንዳንድ ዶላር ነው የሚያስፈልገውና ዶላራችሁን ወደ እኛ ኢንቨስት አድርጎ የሚልም ንግግርም ተናግረዋል። እና እንዴት ነው እኔ ያልገባህ ብሎኛል። የገባ ነገር ካለ ንገረን፣ ጊዜያችን እንዳንናርገው።
ከዚህ ከመጨረሻው ልጀምር።
እሺ።
ኖሞር ለቀዝ የበላው ስንዴ የአጓ ልጆች አድዋ ልጆች ነን እናንተ አጓ አንፈልግም፣ ምን ያልተባለ ነገር የለም። አሁን ግን እኛም መብታችንን የምንጠቀምበት ሁኔታ የሚቻችልን እንኳን አይደለም። ዊሊያም ቡቶን
ሰምተዋል።
ማንም ምንም በነፃ እንዲሸጠን አንፈልግም፣ ግን የእኛም ቮይስ የሚሰማበት የፋይናንስ ስርዓት ውስጥ ዓለም አቀፍ የፋይናንስ ስርዓት ውስጥ የእኛም ቮይስ የሚሰማበት እና ድርሻ የሚኖረን ስርዓት ይበጅ። በቃ አዲስ ብሬክ ፍሩ ነው። ማክሮን እንዴት ሲሰማው እንደነበር አይተሃል።
በጣም
ጠቅላይ ሚኒስትሩ ያ ሁሉ ኖሞር ፓን አፍሪካኒዝም ምናምን ሲባሉ የነበሩ ካልሰጣችሁንማ በቃ እናልቃለን አይነት ነገር ሁሉ እና በዚህ ላይ በጣም ኮንፊደንሳቸውን ሉዝ እንዳደረጉ የሚያሳይ መጀመሪያ ጽፈው ኢንተርናላይዝ ያደረጉት ነገር ሳይሆን
ተጽፎ
እየተነበረ
ወረቀት እያዩ ነው።
እንደ ሰነፍ ተማሪ ፕሬዘንት አድርግ ሲባል ወጥቶ ወረቀቷን ሾክስ እያደረገ ነው እግሩ ስር አስቀምጦ እና ምንም ዝግጅት ያላደረጉበት ኢንተርናላይዝ ያላደረጉት ብቻ ዝም ብሎ በለብለብ እንደዚህ በልበቃ የተባለ ነገር ያሉ መሆናቸውን የሚያየልበት ብስለት የሌለው በጣም ከሽ ኦፍኮርስ አብይ የሚገርመው ኮንፊደንስ ቢኖረው ነበረ። ምክንያቱም የራሱን ሀገር ህዝብ ከውጪ ሰው ጋብዞ አስገብቶ ያስጨፈጨፈ በመላ ሀገሪቱ ግጭት የሰፈነበት ሰዎች የሚታገቱበት የሚገደሉበት ታይቶ በማይታወቅ ሁኔታ የሚሰቃዩባት ህዝብ መኖር ያቃተው የዋጋ ንረቱ ሰማይ ላይ ይወጣል። ይህ ሁሉ ሆኖ ደግሞ ሄሎ
ሰማ እየሰማው ነው ተመስጬ ነው አዳምጠው።
ይሄ ሁሉ ሆኖ ደግሞ በሌላ በኩል በተገኘች ገንዘብ ቤተ መንግስት ለመስራት የሚዛወጥ እየተምታታ ሰው ያለበት ሀገር ነው ዓለም ይሄንን ያቃል ነው ባሉት ጊዜ ተደበቀ ነገር የለም እና ዓለም ይሄን እንደሚያቅሰክ ኮንፊደንሱ ወደ ሆኑ መንዳት አይቀርም ኮንፊደንስ አልነበረውም ትንሽ የሚያሳፍር ነው ምክንያቱም ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ምንም ጠላቶችም ወዳጁ የማይክደው ነገር የጠቅላይ ሚኒስትር መለስ ዜናዊ ጠቅሎስ ነው ሄዱ
በጣም
የመሪነት ትልቅ ከፍ አድርጎታል ዋል እኮ ከፍ ያለ ነው
በጣም
እና ምንም መሪ ዝም ብለህ በቃል ብትኮፍሰው ጀግናው አንደኛው አብቹ አባመላው ምንም ብትለው ሊወርድ የማይችል የውሃ ልክ ስላለ ከዚህ በፊት የወርልድ ኢኮኖሚ ፎረም ላይ ሌሎችም ላይ የዚህ የኢንቫይሮንመንት ጉዳይ ላይ ጠቅላይ ሚኒስትሩ ሲሰጡት ከመለስ ሲሰጡት ከነበሩት ጋር ስለሆነ ስታንዳርዱ በቃ ጭንቅላት ይዘህ የምትሸማቀቅበት ነው ለሚያቅሰው እንግዲህ ሌላው ቅድም እንዳልኩ ሰውየው መሪዎች በሙሉ እንዴት እንደሚያዋቸው እንደ ህፃን ነው የሚያዋቸው አንተ ቅድም ያለው እንደ ህፃን ነው የሚያረጋቸው ታውቃለህ
በጣም አሁን እንዴ በጣም
ልክ የደቡብ አፍሪካውን ፕሬዚደንት ኮንሶን እየቆለፉለት እያስተካከሉለት እሱ ሁሉ አልተመቸውም ታውቃለህ እንዴ ያረጋቸው
ደውዬልህ ደውዬ አንድ ቦታ ላይ በጨረታ የሰመ ደውዬልህ ለምን አልመለስክልኝም ስልኬን አይነን ነገር ነው ለብዙ ጊዜ ደውዬልህ
ልኮቱን ሁሉ ነው በቃ አጥቀኛ ነው ከዛ በመሰፈቂ ሲመጡ ልክ ጩሎ የሆነ ጉዳይ ወይኔ ብለህ እዛ ጋር አስቀምጠው ሌላ ጉዳይን እንደምትሰራው እንደ መሪ አይደለም ሁለቱ ጉዳያቸውን የከተሉት ኮስተር
ነው እና
ይህ ማድረግ ነው እንደዚህ ነው የምትሆነው አየህ አገርህን መምራት አለብህ ህዝብህን የህዝብህን ችግር ማዳመጥ አለብህ ሰላም ማስፈን አለብህ ሚኒመም ከመንግስት የሚጠበቀው የህዝብ ወጥቶ መግባት ማረጋገጥ መቻል አለብህ ህዝብህ መራብ የለበትም በሀገር ውስጥ ግጭት መቀስቀስ የለብህም በተለይ ነው አግዙኝ ብለህ የውጭ ኃይል አስገብተህ ጥያቄነት ሊኖር የማይችልበት ሁኔታ አስጨፍጭፈህ ማንም ያከብረኛል ብለህ አትጠብቅ እና የዘሩትን ገና ብዙ ታያል ኦፍኮርስ የእሱ ማየት አለማየት አይደለም በማዕከል ግን ወንበሩ ላይ ስለሆነ ያለው
ሀገሪቱን
እኛ የእሱ መዋረድ አለመዋረድ ከዚህ ምንም አናተርፍም እሱ ቅሌቱን እየጠጣ ግን ሀገሪቷን እንድትሽፋን ያውጣት ይችላል ባጭሩ ከዚህ በላይ
በተለይ ሙሳ ፋኪ መጥቶ የደቡብ አፍሪካውን ሲጨብጥ አብይ ወደዛ በሚዞሩበት ጊዜ ልክ ምን ተረጋጋ ለዚህ አይነት ነገር ነው የሙሳ ፋኪ አመለካከትና እንዴ ትላንትና አብረው ይሰሩ የነበሩ ሰዎች ምን ነካው ምን ያስደነግጣል ትንሽ በጣም ያስደነግጣል
አይ አቀርብ ናቸው እኮ የሀገሪቷን ሁኔታ ስለሚያው የሚሰራው ነገር
ወል
ዲፕሎማሲ ነው እኮ ይሄ የምትዋደድ የምትመስለው ምናምን አሁን ግን ከሱም ያለፈ በጣም
ይግኖር እየተደረገ ነው። እስቲ እንግዲህ አድማጮች ቪዲዮን ትፈልጉና ተመልከቱት። በጣም የሚገርምና የሚያሳፍርም ነው። እንግሊዘኛ ግን በግሯ በንብርክክ እየሄደች ነው አብይ ጋር። እየተነበበችም አልተሳካላትም። ኧረ እንደው መለስ ይግደልኝ እንደንዲስ እንደው ጋዜጠኞች በየቦታው እየታሰሩ ታስረዋል እየታሰሩ ነው ታስረው የተለቀቁም አሉ ታስረው ተደብድበው የተለቀቁ አሉ አክቲቪስት ሆነው የመንግስት ደጋፊ ሆነው ሲቀብጡ አንዳንዴ አፍላፊ ሲመጡ ደግሞ እንዴ ታባክ ብሎ ወስዶ ገርፎ ሚያወጣሉ እንዳይነገሩም ወደ ስደት የላካቸው ሰዎች አሉ ታምራት ነገራን ከባለቤቱ ጋር ሄዷል አሁን ደግሞ የኢትዮ ፎረም አዘጋጅ ያየሰው ሽመልስ ከሀገር መውጣቱን ተከወጥቷል እንደወጣ አውሮፓ አካባቢ መሰለኛለው እንደወጣ የላከው መልእክት አለ እና እንዳጋጣሚ በጣም የሚገርምህ ነገር ሲቆይ ዝም ብዬ ኢትዮ ፎረምን ሲገባ አንድ በጣም የዛሬ አመት ልክ አራተኛ አመት የለውጥ የተባለ ያብይ መንግስት አራተኛ አመቱ ሲመጣ በመጋቢት ወር ነው መጋቢት ወር ላይ ስለ ኢትዮጵያ እና ስለ መሪዎቿ የተረከውን አይቺ አዳምጮ ትላንትና ይሄ ልጅ የተናገረው የዛሬ አመት ነው። ያንን ጽሁፍ ዝም ብለህ እንደገና ያንን ንግግር እንደገና ብታዳምጠው ዛሬ አሁን ያለው ነገር ነው በደንበኛ የሚያሳየና እንደነዚህ አይነት ጋዜጠኞችን እየወጡ ናቸው። መውጣታቸው ብቻ ሳይሆን ያልወጡትም ተደብድበው ተመልሰው አሁን ሙክታር ቤቪች የሚባለው ልጅ ማነው ደግሞ ማነው ይሄ ስዩም ተሾመ አራ ሌሎችም አሉ። ይሄ በቃ እስቲ አባሽ ትናገሪና ለጎረቤቶች ትናገሪና እኔ ከምልሽ ብቻ ከተናገርሽ ብሎ ቤቱ ቆልፎ የሚደበድበው ሚስት አለ አይደለም? ባል የሚደበድባት ሚስት በቃ እንደሱ ነው ያደረጋቸው ሰዎቹን በሙሉ። እነዚህን ነገሮች ዝም ብለህ ተመልከትና ምን እያየን ተመልከትና መታፈን ደግሞ በየጊዜው እየሆነ አሁን ብዙዎቹ ጋዜጠኞች ታፍነው የወጡ ናቸው። እነዚህ 151 ሰዎች ሰሞኑ ከመስከረም አበራ ጋር የታሰሩትም ብዙዎቹ ታፍነው የሄዱ እና እዛ የተደባለቁ ናቸው። በየቦታው ብቻ አፈናው ግድያው እንደቀጠለ እና መኖር ብቻ ሳይሆን በቀደመታ ማነች የእሳት ጋዜጠኛ አዳመጥኳት ስሟ ጠፋኝ የአባቷ ስም ቀጸላ እና እሷ ስለ አዳግማ አይደለችም ውይ አረበን በጣም መታሰቢያ እኔ አዳመጥቷን እንዳይ እሷም አዳመጥ እንደነሷን እሷን ታዳምጣለ መሳይን ታዳምጣለ ዘንድሮ እኮ የተገላቢጦሽ ነው። አሁን እንደነዚህ አይነት ሰዎች ኢህአዴግ መፍረስ አለበት አለበለዚያ አገር ሰላም አይሆንም ያሉት ሰዎች አሁን ተመልሰው ለምን በወቅቱ ልክ በእንቁላሉ በተገረፍ በገረፍሽ ኖር ያለው አይነት ነገር እንደው በቀደም ሲጀመር ዝም ብለን ከመጮህ እንትን ባል ኖሮ የሚል ንግግር አለ። ብቻ ለባጠቃላይ ግን እነዚህን ተመልከትና ምንድን ያገሩ ሁኔታ እኔ በጣም አዲስ አበባ መቀለጃም አዲስ አበባ ብቻ ሰው በአጠቃላይ አገሪቱ ሰዎች ይታፈናሉ፣ ሚሊዮን ብር ይጠየቅባቸዋል፣ ይገደላሉ፣ ከፍለውም ይተገደሏሉ። አንድ ሰው በቀደመታ አዳመጥኩኝ የዛሬ 6 ወር ባለቤታቸውን ታፍኖ ባለቤታቸውና ሹፌር ታፍኖባቸው 2 ሚሊዮን ብር ከከፈሉ በኋላ ባለቤታቸው አልተመለሱም። 6 ወራቸው ነው የባለቤታቸውን ፍለጋ አሁንም እየጮሁ ናቸው ሰውየውና እነዚህን ተመልክቶ እስቲ አገር አንል ወይ እንመልከት
እንግዲህ ከታኔ በሬድሜ ያላየሁት ነገር ውስጥ ነው ያለችው። አፈና ያለ ፍርድ ቤት ትእዛዝ ስር ታይቶ ተሰምቶ የማይታወቅ መሰቃየት፣ ከቦታ ቦታ መንቀሳቀስ አለመቻል። በተደጋጋሚ እንደምለው ከዚህ ድሮ ሰው ቢሾፍቱ ደርሰን ወራ ትናንት እንምጣ ይባላል፣ ቡጋያ እንሂድ ይባላል። አዱላ ላይ ቅዳሜና እሁድ ሰው እዛ ደርሶ ነው የሚመለሰው። ላንጋኖ ትሄዳለህ፣ ላንጋ ማንም አይሄድም። አሁን ምክንያቱም የትኛውም ቦታ ጋር በማንኛውም ሰዓት ልትጠለፍ ትችላለህ። ማንም የሚያደርገው ነገር ጠብቅ የለም እና ሰዎች መንቀሳቀስ አቅቷቸው በጊዜ ቤታቸው የሚከተቱበት አገር ሆኗል። ማን ሀገሪቷን እንደሚያስተዳድረው አይታወቅም። መንግስት የድርሻውን ያፍናል፣ ይገላል። ሌሎች ታጣቂዎች የድርሻቸውን ያፍናሉ፣ ይገላሉ፣ ገንዘብ ይጠበቃሉ፣ ይጠይቃሉ። ሁለቱ አንድ ላይ ይሁኑ ጠላት ይሁኑ አታውቅም። አንዳንድ የሚናበቡ ይመስላል፣ ሌላ ጊዜ እርስ በርስ ይገዳደላሉ። አንደኛውም መንግስት እየገደለ ልቁ የወጣ ሀገር ነው። እንደው በአጭሩ ብዙ ነው መቼም እዚህ ጋር ተዘርዝሮ ባለችን አንድ ሰዓት ጊዜ ውስጥ ምን አይነት ሁኔታ እንዳለን ለማሳየት ያህል ብዙዎች የጋዜጠኛ ያየሰው ሽመልስ እና አበባዩ ከወጡ በኋላ በተለይ ያየው ሰው የሞት ሽሽት ብሎ ያቀረበው ነገር ምን ያህል ሰቅጣጭ እንደሆነ መቼም ያዳመጠ ሰው ላ ይቶታል። ዘግናኝ የምርመራ ታሪኮች የኢንትሮጌሽን ቶርቸር የደርግ ጊዜ አውቃለሁ። እነ ማን ባቢሌ የጻፉት ቱክለ ጀነሬሽን ኦር ምናምን የሚል መጽሐፍ እዛ ጋር መታቻውን ዘግናይ ነገሮች አሉ። በቃ እሱ እሱ ከሱ እና ከሱም የከፋ የከፋ ምናልባት የተደረገበት ሁኔታ ነው። ሰው ይገላሉ። የገደሉትን ሰው ሌላውን ሲመረምሩ አንተንም እንገላለን ብለው አስከሬን አሳቅፈው አንድ ጨባብ ፖሊስ ያሳድራሉ። ይህም አዘሮ ነው አያገኙ። ሰው አካል ይቆራረጣሉ። ሲቆራረጡ ሌላኛው ቀጣይ ተረኛው እንደዚህ ነው የምንቆራረጠ እንዲቆራረጡ ብሎ እንዲፈራ ሲቆራረጡ አካል ሲደምሱ ተቀምጦ እንዲያይ ያደርጋሉ። ምን አይነት ዘግናኝ ነገር እንደሆነ አስቡ። ሰዎች ማን እንደወሰዳቸው አያውቁም። የት እንደታሰሩ አያውቁም። ጫካ ውስጥ ነው የሚወረወሩ እና ይሄ በጣም የሚገርም ነገር ነው። የሚገርም እንደዚህ ታፍኖ በመወሰድ የታምራት ነገር አንዱ ነው። የት እንደነበረ ሁሉ አያውቅም።
አያውቅም።
በጨርቅ ጠቅልሎ ወሰዱ። የሆነ ቦታ አስቀመጡት። የሚጠይቀው መጨረሻ ላይ አምጥተው ያስቀመጡ ወሰዱበት ቦታ ያስቀመጡት ምናልባት ሲያወሩ ስንት ይጠራሩ ሰምቶ ይሆን እንደሆን እንጂ የት እንደነበረ ማን እንዳሰረው ምንም የሚያውቀው ነገር የለም። ፎርስ ኦሮሚያውን ገላን አካባቢ እንደነበረ ነገር ገላን የፌዴራሉ ማስቀመጫ ይሁን የክልሉ ይሁን ፌዴራል መንግስትና ክልሉ በሆነ ስምምነት የሚጠቀሙበትም ካምፕ አለ። እዛ የልዩ ኃይሉ ካምፕ የነበረ እዛ ምን እንደሆነ አታውቅም። ሰዎች ፍርድ ቤት አይቀርቡም እዛ ውስጥ። የዚህ አይነት ነገር ያለ ራሳቸው ሰዎች አንድ ጊዜ ታቃለ ስዩም ተሾመን መታረዊች ተደርግተዋል። እስኪ በቃቸው ድረስ ስዩመሱን እኮ በአምቡላንስ ውስጥ መሰለኝ ከታውስ እስኪቆረጥ ድረስ እና በቃ ሊገሉኝ ነው እስከሚል ድረስ እና ሲደበድቡት የሚያርፍበትን ጡጫና ዱላ እንዴት መከላከል እንዳለበት ሁሉ ሰውነትህን በማጠንከር ዱላው ላይ እንዲነጥር አድርገው ነው። ደግነቱ ብዙ ብር ሲቀርቡ ስለነበረ ሰውነቱ ደንዳና ነው ይበላል እና መቋቋም ቻለ እንጂ ምስኪን በዚህ የኑሮ ውድነት የከሳሰው ቢሆን እንክት ብሎ ነበር የሚሰበረው።
እንዲህ በጣም አልቋል።
እንግዲህ ከአዲስ አበባ በዚህ በጎሮ በኩል የፍሳሽ ማስወገጃ አለ። ከተማውን እያዞሩ ቀጥቅጠው ቀጥቅጠው እዛ ጋር ሲደርሱ በማሳ ጥለውት ነው ይሉት። የት ጋር ጥለውት እንደነበር እንኳን አያውቅም። እንግዲህ እዛ ወጥቶ ሲለፈልፍ በራሳቸው ብር ነው የሚለፈልፈው። የሆነ እላፊ ነገር ተናግሯል ማለት ነው። ተመልከት፣ ምን አይነት ነገር ይሄ። ማሳያ ነው ምነገር። ሺዎች ናቸው እንደዚህ የሚደረጉ። በቅርቡ ከገላን ወደ ፌዴራል ፖሊስ ማረሚያ ሲመጡ ከዚህ ከአማራ ካለው ጉዳይ ጋር በተያያዘ የልዩ ኃይሉን መፍረስ መቃወምና የፋኖውን እንቅስቃሴ ከመደገፍ ጋር በተያያዘ የያዟቸው ሰዎች ምን እንዳደረጓቸው የወጣው ማስረጃ ያሳያል። ጥፍር መንቀል አንጓቸውን እስክስቱ ድረስ ገና ለወደፊት ደግሞ እንግዲህ ይሄ መረጃዎች እንዳይወጡ ቁጥጥር በሚደረግበት ሁኔታ ውስጥ እያፈተለኩ እየወጡ የምንሰማቸው ናቸው። ሲበረገድ ምን ልንሰማ እንደምንችል ነው መገመት የምትችለው ከዚህና ይሄ መንግስት ነገ ምን ሊሆን እንደሚችል ሁሉ ማየት የማይችል ጭፍን መሆኑን ነው የምትረዳው። ሌላ እንግዲህ በመንግስት ከሚፈጸመው ውጪ አፈናው ነገር የለውም። አሁን ምን ሆነ የሚለውን የቅርቡን የራሳቸው ሰዎች ይታፈናሉ። አንድ የጀኔራል ወድም ቅርብ ጊዜ የዛሬ 15 ቀን ትንሽ ብር ነው የጠየቁት መሰለኝ። እንደውም ወደ 200,000 ብር ነው 100,000ን ሰጥቶ 100,000ን ለመስጠት ተስማምቶ ሊያስይዛቸው መሆኑን ደርሰውበት አስከሬኑን ያስረከቡ የብልጽግና የሰዴን ሶዶ ወረዳ አንድ ወረዳ ነው ሰዴን ሶዶ። የእሱ ፕሬዚደንት በቀደም 10 ሚሊዮን አምጣን የተባለው የ10 ሚሊዮን እንግዲህ መስጠት አልቻልም። አስከሬኑ ነው የተገኘው ከወረዳው ከየትኛው ወር ከሌመን ይሁን ከምን የሚወሰነበት ቦታ ጋር ነው ሬሳውን ጥሎለት ሄዱ። ቅርብ ጊዜ ቢሾፍቱ ላይ 13 ሰዎች ነው በአንድ ጊዜ የተጠለፉ። ቢሾፍቱ ማለት ከአዲስ አበባ 43 ኪሎ ሜትር። አሁን ገብረ ጉራቻ ላይ የተጠለፉትን 50 ገደማ ሰዎች ተጠቅሰም አለ። እያንዳንዱ ሰው መጀመሪያ 500,000 ብር ነበር ያሉት። የሚከፍሉ ሰዎች መምጣታቸውን ሲያውቁ 1 ሚሊዮን ያሉ ይገሏቸዋል ተፈለጉ ብሩ ካልተከፈለ። የት እንደምትገባ ማን እንደሚያድና አታውቅም። ከትላንትና ነው ከትላንት ወዳል አዳማ ላይ የታዋቂ ሰዓሊ ነው በተለይ ያሉ ሰው ጌታ ግንጸ ኪዳን ተገሏል። ማን የገደለው ማንም የሚጠየቅ የሚናገርም ሰው ይብል ያለ ነገር ነው። ኦሮሚያ ውስጥ እንደዚህ ነው። አማራ ክልል ታጣቂ ዝም ብሎ ይከለል። ሌላ የሰሞኑ ዘግናኝ ነገር ከዚህ ዓለም ጤና የሚባል በዚህ ጆ በኩል በምንጀር በኩል የሚያዋስን አካባቢ አለ። ትንሽ ቀበሌ ነች።
አዎ
እዛ አካባቢ የተፈጸመውን መረጃ ሆኖ ወጥቷል። ሰሞኑን እንግዲህ ከኦላ ጋራ በተደረገ ስምምነት ነው የሚሳሁን ኦላ የቱ እንደሆነ
እኔ በኦላ የሚንቀሳቀሱ በመንግስት
ገደብ የለውም። ግማሹ የብልጽግና የራሱ ሚሊሻ ነው። ስሞቹ መሬት አማሮች አሉ። ከምንጃር ጋር ስለሚዋሰን ተዋሳኝ አካባቢ ሁለት ተዋሳኝ ብሔሮች አንዱ ወደ አንዱ መሄዱ ምንም አዲስ ነገር አይደለም፣ የተለመደ ነው። ይኖራሉ። በዚህ በአዳማ በኩል ብትሄድ እኮ ወጣ ስትል ምንጃር ቅርብ ስለሆነ ታገኛቸዋለህ። በዚህ በመተሃራ በኩል ብትሄድ ከሰም ነው የሚለያቸው። የከሰም
ወንዛው
ምንጀሮ በዛ በኩል ከሰም ነው ወደዚህ ተሻግረው መተሃራ ውስጥ ማታ አማራዎች ነው የሚኖሩት። እና ከነዚህ ላይ መሬታቸውን መጥቀን እንሰጣቸዋለን የሚል ነው። እንግዲህ መሬት መንጠቅ ምንድን ነው? እሱ ማፈናቀል ነው። ለማፈናቀል መግደል አለብህ፣ ፍርሃት ስጋት መፍጠር አለብህ። ማንም የሚያድን የለም። የሚያወራልህ እንኳን የተደረገውን ነገር እናጣራለን እንኳን የሚል እኮ የለም። ለእንትን ያህል እዚህ ጋር የተገደሉ ሰዎች ጉዳዩ ተጣርቶ አጥፊዎች ለህግ ይቀርባሉ እንኳን እኮ አይባልበትም።
ማንም ይናገር የለም።
ይህ እንኳን ወግ እኮ ነው ታውቃለህ። የሆነ ቦታ ጋር መፍትሄ ሲፈጸም መንግስት አሳስቦ ምርመራ ተደርጎ አጥፊዎቹ ይቀጣሉም እኮ አንድ ነገር እኮ ነው። የለም እንደዚህም የሚልልህ እና በአጠቃላይ ኢትዮጵያ ማለት የስቃይ የአፈና የረሀብ የጦርነት መጥፎ የሆኑ ነገሮች በሙሉ በአንድ ላይ የተሰበሰቡባት ሆናለች። አሁን የዚህ አይነት አስፈሪ እና አስቀያሚ ገጽታ ያለታለሆናል። በዚህ ሁኔታ ወዴት ነው የምንሄደው? እንደ ሀገር እንቀጥላለን ወይንስ እንፈርሳለን? ምንም የምታውቀው ነገር እንደ ሀገር ልንቀጥል የምንችልበት ነገር በጣም ጠባብ ነው። የመፍረስ እድላችን በጣም ሰፊ ሆኖ የሚታይበት ሁኔታ ነው ያለ። አሁን ያለውን የኢትዮጵያን ሁኔታ ለማሳየት
ጥሩ ልክ በዛው መጠን አድማጮች ረጋ ብላችሁ አዳምጡኝ። አንድ መናገር የምፈልገው ነገር አለ። በጣም ሰዎች ያልተገነዘቡት አለ። በተደጋጋሚ እየተደረጉ ያሉ ነገሮች፣ እየተዘነጉ ያሉ ነገሮች አሉ። በሚቀጥለው ዓመት አማራ ክልል ረሃብ ገባ ተብላችሁ ብትነገሩ እንዳትደነግጡ። በደንገጥ ምናምን የለም በረሃብ ሞተ ቢባል ምንም ነገር እንዳይሰማችሁ። ያው የመንግስት ሚዲያ ይህን ያላመረትን ሊልን ይችላል። አሁን ባለው ሁኔታ አማራ ክልል የእርሻ ጊዜውን እያለፈበት ነው ያለው። ምክንያቱም ማዳበሪያ ማግኘት አልቻለም። እንኳን በመንግስት ይቅርብና በገዝቶ እንኳን ለመጠቀም ያልቻለበት ጊዜ ሆኗል። ከሁለት ሳምንት በፊት የድንች ማምረቻ ጊዜያችን አለፈብን ብለው ነበረ። አሁን ከሰሞኑ የዘንጋዳ የማሽላ የበቆሎ ጊዜ አልፎብናል። አሁን የጤፍና ዳጉሳ ነው የሚባለው የእሱ ጊዜ ነው። እሱንም ላንዘራ እንችላለን ተብሏል። ይሄ በቀጥታ መንግስት አፌን ሙሉ መናገር እችላለሁ፣ መንግስት ሆን ብሎ እያደረገ ያለው ነገር ነው። ያ ህዝብ እንዲራብ እንዲቸገር እየተደረገ ነው ያለው። ከዚህ በፊት ትግራይ ውስጥ ተሞክሯል። ሁላችንም አጫጭበን ትግራይ ትግራይ ስንል ነበረ። አሁን አማራ ላይ መጥቷል። እንግዲህ የዛሬ የአማራ ሲያትላንት የጆርጂያ አማራ የአማራ ማህበር በጆርጂያ የሚል ዛሬ ስብሰባ ይሰበሰባሉ ተብሏል። እንትኑ ፕሮግራም ባይኖር ኖሮ ይሄን ነበረ። ግን የምትሰሙ ካላችሁ እዛ ላይ ተነጋገሩ። ምንድን ነው መደረግ ያለበት የሚለውን ነገር አስቡበት ለማለት ያህል ነው። ምክንያቱም በሚቀጥለው ዓመት የአማራ ህዝብ እንደሚራብ እንትን ያደርጋል። እዛው ክልል እንሂድ። የአማራ ክልል ታጣቂዎች በአንዳንድ አካባቢዎች በዋላ ደላንታ፣ ወገን ጤና፣ ጎንደርና አካባቢው ሸዋሮቢት፣ በተለያዩ ቦታዎች የበላይነት ያገኘ የሚመስል ሁኔታዎች እየታዩ ነው። የእውነትም የበላይነትን አግኝተው ነው የሚባልበትም ወይም ደግሞ የመንግስት ከክልል በማያቋርጥ ግጭት ውስጥ
ክልሉ እንዲቆይ ያደረገው ነው። አልቻለ መቋቋም አልቻለም ወይንም ደግሞ እነዚህን ሰዎች ሆሆ ብሎ ወዳል ተፈለገ ቦታ አድርሶ ክልሉ የቀጠናው የበጠብጥ ቀጠና ሆኖ እንዲቆይ ለማድረግ የታሰበ ይመስል እንደው አንዳንድ ነገሮችን ተመለከተ። ከሰሞኑ የኢሰመጉ ያወጣው መግለጫ ነበር ምን ያህል ሰዎች እንደሞቱ ሌላው ይቀርና ሌላውን ሰላማዊ ሰብቻሳ ደማዳበሪያ ብለው ቀድም እንደነገርኩኝ ማዳበሪያ ብለው ይወጡ 6 ገበሬዎች እንደተገደሉ ግን በመንግስት ሚዲያም ሆነ በማንም በኩል ያልተነገረ ነገር እንዳለ ሰቆቃው በጣም አሁን ከአንተ ከተናገርኩ ይበል አሁን ምን ያንዳንድ ጊዜ ይጀመጣና ላነባሎ በየስል ቸኩልና አንድ ነገር ውስጥ ከተውና መፈለግ አልችልበትም እዚህ ስደርስ ደነበር አንዱም እንትን ያደረገኝ ስለ ለማንኛቸው እነዚህ ነገሮች ሁኔታዎች እየታዩ ነው። ደብረ ኤልያስ ማነው እስክንድርን አለ ተደብቆ ነበር አመለጠን ብለው 200 የሚሆን ፋኖች ገደልናሉ። ግን በእውነተኛ መልኩ በቀደመታም የቤተ ክህነት ጋይጣና እንደገለጸው አንድ ካህን ብቻ በህይወት እንደተረፈ ካህኑ ሴቶቹም ወንዶቹ አንድም ሰው እንደሌለ እና በአካባቢ በሚዟጉሩበት ጊዜ የአስከሬን የሬሳ ጠረን እየሸተታቸው እንደሆነ ሁሉ የመሰከሩበት ነገር አለ። አማራ ክልል እንዴት ነው? ወዴት እየሄደ ነው? ባለፈው ሳምንት ጀምረናል። እስቲ አሁን ደግሞ አንተ የምትለው እንደሞ እንትበልኝ። እርግጥ ፋኖች በየቦታው እየተደራጁ ነው። መደራጀታቸው ጥሩ ነው። ለምን የሚባለው ነገር ደግሞ በኋላ ጠይቃለሁኝ። እስቲ እነዚህን ነገሮች ተመልከታቸው።
እንግዲህ ሰሞኑን ትንሽ ለየት ያለ ነገር እዚህ የነበረኝ እይታን የሚቀይር ነገር ነው የመጣብኝ። እንግዲህ አሁን ቅድም አንተ የተጠቀስካቸው ቦታዎች ለዚህ በዋድላ ደላንታ አካባቢ ከባድ ውጊያዎች ነበሩ። ሸዋሮቢት ተፈጣጥለው መከላከያ ላይ ጉዳት አደርሰዋል። ወልጤና ከተማ ገብተው ነበረ ተቆጣጥረው ሊወጡት ልክ ሸኔ የሚባለው ኦላንድ የሚያደርገው ጎንደር አካባቢ መከላከያ ወጥቷል። የለም መከላከያውን አካባቢውን እየተቆጣጠረው አይደለም። የመንግስት የጸጥታ ኃይል ፖሊስ እንደሆነ ማንኛውንም ነገር ቢያደርግ ይህንን መቀልበስ የሚችል የፋኖ እንቅስቃሴ ያለ ሰሞኑን ደንቢያ ላይ እንዳየ ነው። እና ብዙዎች ይህንን የፋኖ የበላይነት እና መንግስት የተሸነፈ ነው የሚል ነገር ማርሽ ቀያሪ ሁሉ ብለው ሰምቻለሁ። እንግዲህ ይሄ የፋኖ እንቅስቃሴ የተደራጀ አይደለም፣ የተበታተነ ነው። ጥቂት ትጥቅ የያዘ በየአካባቢው አምቡሽ አድርጎ የሚመታ ትናንሽ ቡድን ምናልባት ወደ ኮንቬንሽናል ውጊያ ለመሄድ አመታትን የሚፈልግ ገና ትንንሽ ቡድን ነው። የፖለቲካ አመራር የለውም። እና ይሄ ቡድን ነው እንግዲህ እያሸነፈ ነው። ቢያሸንፍ እንኳን ምን ሊያደርግ እንደሚችል ማንም የሚያውቅ የለም። ዋናው ማያውቅም ከመተኮስች መንግስት ዝም ብሎ ውጊያው ሲበረታ ወይም ደግሞ ሆን ብሎ ሊሆን ይችላል ይሸሻል፣ ይቀሰቀሳል። ግን ምን ያህል ካዣሊቲን የደረሰበት? ብዙም ካዣሊቲ እየደረሰበት አይደለም፣ ብዙም አይተኩስም። ግን በአጠቃላይ ክልሉ ሜስ ውስጥ ነው ያለው። አርሶ አደሩ ሊያርስ የሚችልበት ሁኔታ የለም። ማዳበሪያ እንኳን ቢሰጠው ያለው የጸጥታና የግጭቱ ሁኔታ በሙሉ ልብ እንዲሰራ የሚያደርገው አይደለም። ገበያ ወጥቶ መግባት የሚቻልበት አይደለም። ማህበራዊ እንቅስቃሴዎች ተስተጓጉለዋል። ተማሪዎች ከትምህርት እየተስተጓጉሉ ነው። በዚህ አሁን ባለው ሁኔታ የተረጋጋ ስነ ልቦና ኖሮ ተማሪዎች ትምህርት መማር አይችልም እና ኬዎስ ውስጥ ነው ያለው። እነሱ የበላይነት ነው ያለው የሚሉት ሰዎች ያልገባቸው ነገር ምን ያህል ካዣሊቲስ እያደረሱ ነው የሚሉ ዝም ብሎ ነው ሪትሬት የሚያደርገው። የሆነ ነገር ይተኩሳል፣ የሚፈልገውን ያህል አንድ ሁለቱን ይገላል፣ ያስረውን ያስርና ይወጣል። ይሄ የበላይነት እያገኘ ነው ወይንስ ዝም ብሎ መንግስት የተዋጋ እያስመሰለ ቢዚ እያደረገ ፋኖ የሚባለውን ታጣቂው ላይ ሌላውም ይህንን እንደ ድል እየቆጠረ አይዞህ እያለ ሌሎችም ወጣቶች ትምህርትም ግብርናንም እየተዉ ወደ ትግል እንዲገቡ እያደረገ ክልሉ የኢኮኖሚ እና የማህበራዊ እንቅስቃሴ ያለበት ሳይሆን የጦር ሜዳ እንዲሆንና በኢኮኖሚ እንዲንቆጣቆስ የማድረግስ ነገር እንደሆነ አሁን እኮ የአማራ ክልል አሁን ባለፉት 2-3 ወራት ባለው ሁኔታ
አዎ
አንድ አመት ቢቆይ አለቀ። ቀደም አንተ መጀመሪያ ላይ እንዳነሳው ነው ይራባል።
እህ
ማዳበሪያ እየደረሳቸው አይደለም። ስለዚህ አሁን ባለው የማዳበሪያ አቅርቦት በቀረችው ጊዜ እንኳን ቢደርሳቸው ማምረት የሚችሉበት ሁኔታ የለም። ማዳበሪያ እንኳን ቢደርሳቸው አሁን ባለው የሰላምና መረጋጋት ሁኔታ ማምረት ያለባቸው ነው ያለ አምርቱ ገበያው ተዋይለዋውጡ ትልቅ የኢኮኖሚ ቀውስ ነው የሚመጣው። ትልቅ ድህነት፣ ትልቅ ረሃብ፣ ትልቅ መፈናቀል፣ ትልቅ የሞራል ውድቀት ነው እዛ ክልል ውስጥ የሚመጣው። ምንም አይነት ኢንቨስትመንት አይኖርም። ምንም ያለውም ኢንቨስትመንት ነው ለቆ የሚወጣው። ምናልባት ባህር ዳር ኢንዱስትሪ ፓርክ ውስጥ ያሉ የውጭ ባለሀብቶች ካሉ በዚህ ሁኔታው በዚህ ተቀጠለ ከጥቂት ጊዜ በኋላ አለቀው ነው
የሚሆነው። በነገራችን ላይ የባህር ዳሩም የአዋሳው የኢንዱስትሪ ፓርክ ግማሹ እስር ቤት ሆኗል፣ ግማሹ ተዘግቷል፣ ካምፓኒዎች ለቆጥቷል፣ ግማሹ ግን እስር ቤት ነው የሆነው። በነገራችን ላይ ባህር ዳርም የዛን ዘጣፋንታን ያለው
እሱ ነው የሚሆነው። እና ምንም ከዚህ በኋላ ያ ክልል በዚህ ሁኔታ አንድ አመት ከቀጠለ ምንም አሁን ምንድን ነው እሱ የሚፈልጉት የሚለው በግልጽ አይታወቅም።
አዎ
የክልሉ መንግስት ገልብጦ ክልሉን ማስተዳደር አውቶኖመስ ማድረግ መገንጠል አይታወቅም። የፌዴራል መንግስቱን መጣል ነው እንዳትል የፌዴራል መንግስቱን ማስወገድ ኦፍኮርስ ስህተት አይደለም፣ ግን የአማራ ጉዳይ ብቻ አይደለም።
የሁሉም
ተመሳሳይ በዚህ ስርዓት ጭቆና የደረሰባቸው ብሔሮች ብሔረሰቦችና ህዝቦችም አንድ ላይ ተባብረን እንጣለው ተብሎ የተቀናጀ በየአካባቢ የተናበበ አንድ ጠላት ላይ ፎከስ ያደረገ ትግል ነው የሚካሄደው እንጂ እንደውም የአማራው ትግል እኮ ስታየው ስርዓቱን እንደ ኦሮሞ እያደረጉ ለኦሮሞ በመስጠት ኦሮሞ ጭራሽ የመንግስት ደጋፊ እንዲሆንና ትግሉ ከመንግስት ጋር ሳይሆን ከኦሮሞ ጋር ሁሉ እንዲሆንና የእርስ በርስ ግጭት እንዲሆን የማድረግ አካሄድ ነው የምታየው። የፌዴራል መንግስቱን ማስወገድ ነው ለማለት የሚያስቸግር ነው። የክልሉን አስወግደው የአውቶኖመስ ሪጅን ለመመስረት ነው ወይም እንደ ሀገር ነፃ ለመውጣት ነው አይደለም። ምን እንደሚፈልጉ አይታወቅም። በዚህ መካከል መንግስት ያውቃቸዋል። በዚህ ያለ ፖለቲካ አመራር አንድ ትግል ዝም ብለህ ሜስ መፍጠርና ኢኮኖሚውን ከማዳከም ውጪ ምንም እንደማያመጡ ስለሚያውቃቸው ዝም ብሎ ሰራዊት እያስገባ ወደዛ ወደዚህ እየሄደ እነሱ ስራቸውን ትተው መንገድ ሲዘጉ ሲተኩሱ ከጥቅም ውጪ ሆን ነው ይሄ ክልል። በጣም የሚያስፈራ ነገር ነው ያለው። የቅርሶቹ የታሪኮቹ የሚኮራባቸው ነገሮች እንዲዋረዱ እየተደረገ ነው። ገዳም ምን ያህል ክብር ያለው ቦታ እንደሆነ ታውቃለህ። መንፈሳዊ ቦታ ነው፣ ትልቅ ቦታ ነው። ገዳም ውስጥ መግባት ዝም ብለህ ዘው የማትችልበት እንኳን በጣም የተከበረ መንፈሳዊ ቦታ ነው። እዚህ ጋር ዝም ብለህ በመድፍ እየተኮስክ የበፍል ቤተክርስቲያን የምታፈርስበት እና ባህሎቹን ሁሉ ማሳነስ ማለት ነው። እዚህ ውስጥ የሚያድጉ ሰዎች ይሄንን ቦታ ድሮ የነበረው ትውልድ ለዚህ ቦታ የሚሰጠውን ክብር የሚሰጥ ትውልድ አይደለም እየተፈጠረ ያለ እና ትንሽ እንዲሆን በስነ ልቦናም በኢኮኖሚም እንዲሆን እየተደረገ ነው። ልክ ትግራይ ላይ ያን ጊዜ ኦፍኮርስ አማሮቹ አብረው እያጨበጨቡ ሲያደርጉት ነበር የተደረገው ነገር፣ እዚህ ደግሞ በተለየ መልኩ እየተደረገ ነው። ስለዚህ አሁን ያለው ነገር የፋኖ ድል የሚባል ነገር የለም። ክልሉ እየተንኮታኮተ መሆኑን መገንዘብ በዚህ አቅጣጫም ማየት ያስፈልጋል። እና በአጠቃላይ የአማራ ክልል እየሄደበት ያለው መንገድ አደገኛ የጥፋት ነው።
ግን
መደረግ አለበት
እንደ ጥፋት አይደለም። እኔ እንደ ጥፋት ሳይሆን የምመለከተው አርቆ አስተዋይነት ትንሽ የጎደለው ይመስለኛል። ምክንያቱም ችግሩ ሁሉም ጋር ነው ያለው። ከሌሎቹ ጋር መስማማት አልቻሉም። የራሳቸውን አስተዋጽኦ አድርገው አሁን የኦሮሞ ነጻነት ሰራዊት እንደሚያደርገው ኦሮሚያ ክልል ላይ አንድ አካባቢ ላይ ጥቃት አድርጎ መንግስትን እያስጨነቀው ነው ያለው። እንደዚ አይነት አቋም ይዘው አንድ ቦታ ላይ ሆነው በአንድ ቦታ ላይ ምንም
የፖለቲካ አመራር የለውም
እና አቋይ እና የምፈልገው ይህን ነው። አሁን እኮ ጥሩ መከላከያ ሆኖ አሸነፈ እንበል፣ ከዛስ በኋላ ምንድን ነው የሚደረገው የሚባል ነገር ግልጽ የሆነ ነገር የለም። ጥላጭ መልክ መንግስት በመንግስት ላይ ቅራኔ ብቻ ሳይሆን መንግስት እንዲወገድላቸው ይፈልጋሉ። የፌደራሉም ሆነ የራሱ የክልሉም ቢሆን ግን ከዛስ በኋላ የሚባለው ነገር ላይ ግን ምንድነው የምናረገው ወይ ዘው በምን መከረን በምንድነው የምንሄደው የሚባለው ነገር እኔ የፖለቲካ እንትን አጀንዳ ያላየሁበትም እስካሁን የሚያስፈራኝም ደግሞ አንዱ እሱ ነው። ትግሩን ጥሩ ነው መብታቸውን ለማስከበር እንትን ቢያደርጉም ጥሩ ነው ግን በዛው መጠን ደግሞ አደጋው ደግሞ የበዛን ያለው ጠቅላይ ሚኒስትሩ ይሄን ግን በቀጥታ እሳቸው ላይ ምክንያቱም የአማራው ተሰባስበው መንግስት ሊጋለብጡ ነው ይያሉ ባለፉት 6 ወር 8 ወር ሲያወሩት የነበረ ነገር ነውና አሁንም ያንን እንትን ለማድረግ ያንን ለመቋቋም ወይንም ደግሞ ያንን የወደቀውን ፍቅራቸውን ለማንሰራት ይመስለኛል ስለ ወደብ በቀደመት አንስተዋል ወደብ ያስፈልገናል ወደብ እናገኛለን ብሎ የቀድሞ የመለስ ማዕከል የምርምር ማዕከል የነበሩ አሁን
የአፍሪካ ልቀት ማዕከል
ልቃ ብለው ተብሎ የተሰየመዋል እና እዛ ሄዶ የወደብ ስለ ወደብ አንስተዋል እና ይህንን የፈረደበትን አማራ ኢትዮጵያን የሚያስቀድሙ አማራ አሁን ደግሞ እንደገና ደግሞ ወደብ ሊያስመልስ ነው አብይ ብለው እንደገና ወደ እሳቸው እንዲመለስ
የማድረግ
እንትን እንዲያደርግ የተደረገ ይመስለኛል እንጂ እኔ ገንዘብ ኖሮ የምትገዛው ነገር ቢሆን ጥሩ ነው። ገባ? ወደብ ማለት እኮ የአንድ ሀገር ምልክ እንግዲህ የሶማሌ ላይ የነበረ 19% ጥቅም የነበረው እሱን ሸጠውታል። ይሄ እንግዲህ በኃይለ ማርያም ጊዜ በመለስ ጊዜ ተጀመረ ግን በኃይለ ማርያም ጊዜ የተገኘ የ19% የወደብ ባለቤትነት ጥያቄ ነበረ እሱን እንዳይኖር ተደርጓል አፈረሱት። እና ዓለም ግን ከአቱ ገንዘብ መከፈል ገንዘቡን በሙሉ ለእንትን አርገውታል ለማነሱ ሙለ ዛፍ ተከላና ለዚህ ለፓርክ አገልግሎት ዘውሎ ምንም ማድረግ አልተቻለም። ተተከለን በልና ይሄን ሁሉ ቁጥሩን ግስት መለከተው ዓለም ላይ በሙሉ ነው የተተከለው ማለት ይቻላል። ምክንያቱም 5 ቢሊዮን ዛፍ ተከለን በለስተለኝ እንኳን ኢትዮጵያ ይቅርና መላው አፍሪካንም አታዳርስም።
5 ቢሊዮን እንኳን 31 ቢሊዮን ይሆናል አሁን የሚጠቀመው
50 ቢሊዮን እንጠቅላለን። ለፓሪሱ ስብሰባ 50 ቢሊዮን አሉት እና 50 ቢሊዮን ኢትዮጵያ ውስጥ እሱ የዓለምን አየር ይለውጣልና አንዳንድ ዶላር ክፈሉን ነገር ነው እና ስጡን ኢን አድቫንስ ደንበኛ ደንበኛ ያራዳ ገያጅ ነው። ምንድን ነው የመጣበት?
ኢትዮጵያ
አሁን ደግሞ የወደብ ጥያቄ አነስተው አማራውን ደግሞ እንደገና ደግሞ ሊያጃጅሉት ነው እና ሚጃጃል ይመስልሃል ወይ? ያለ
ሁለተኛ
አዎ ኮስም ነው ኮምልና እንደዚህ ሲምልህ ይሄን ያህል ጭንቀትና ችግር ያለበት ያማራው ህዝብ አሁን ወደዛ እንደ በፊቱ ይጃጃል ይመስላል እንደው በቃ ተራ አድርገነ ወደ ሌላ ንይት
እሺ አሁን ይጃጃል ይመስላል ከመራዝ ጅል አይደለም ኦፍ ኮርስ ግን
አጃጅለውታል በደንብ አጃጅለውታል
እንደ ኢትዮጵያዊ ራስን የመመልከት ነገር አለ ትንሽ እዛ ጋር ከሌሎቹ ጋራ የተለየ እንዲሆን ያደረገው ነገር አለ አማራው። እንግዲህ አሁን ይሄን ነገር ሲያነሱ ሳቸው ያው አሰብ ሲሊዮኑ ያማራ አይነት ነው
ታዲያ።
ስለዚህ አሁን ሌላው ኢትዮጵያ የሚለው ኤግዞስት ስለደረገ እስኪ አሰብ ሊጨምርለት ነው ወይ በልልኝ ይላል ወይ እንጃ። እኔ በጣም የአማራ አይነቶችን ማመን በጣም ያስቸግረኛል። ምክንያቱም ሲያመት ይንገሱ ንጉሶ እያሉ አብይን በደንብ አድርገው በአምስት እግሩ እንዲቆምና አሁን ለመንቀል እንዲያስቸግር መንቀሉ ከባድ እንዲሆን ያደረጉት የአማራ ኤሊቶች ናቸው። ስለዚህ አሁን አሰብ ሊመለስ ይችላል ወር የሆነ ወደብ ወረራዩም በምን አይታወቅም ሊመለስ ይችላሉ። ሲያመት ይንገስልን ብለው ሊመጡ ማይችሉበት ምንም ምክንያት የለም። እኔ አላብላም ለማመን ያስቸግረኛል። የአማራ ኤሊቶችን ብዙ ኪሳራ ነው የደረሱት እዚህ ሀገር ላይ። ግን በሌላ በኩል ደግሞ የሚታይ ነገርም ነው እንደው አማራው ሆ ብሎ ይነሳልኝ እና ያጨብጭብልኝ አብሬ ወደብ እንዳስመለስ ሳይሆን ይህንን ስል የዚህ በተለይ የአማራ ሚሊታንቶቹ ከኤርትራ መንግስት ጋር ግንኙነት አላቸው። ፋኖ በማሰልጠን በምዕራብ ትግራይ በኩል አይዟችሁ ባይነት ምናምን ስላለ አሰብን አስመልሳለሁ ወደብ አስመልሳለሁ ሲባል አሰብ ነው የሚሆነው። አሰብ ከተመለሰልኝ ብሎ ከኤርትራ ጋር አሰብን ወራለሁ የሚል ነገሩ ሲአማራ ኤሊት ይገባና አማራ ውስጥ ሆ የሚል ነገር ይቀሰቀሳል። ያኔ ከኤርትራ ጋር እሳትና ጭድ ይሆናሉ፣ ባላንጣዎች ይሆኑልኛልም ብለው ሊሆን ይችላል። ያም ሆነ የአማራ ኤሊትን ማመን አልችልም። ስለዚህ ያደርጉ ይችላሉ አይሆን ነው አላውቅም። በጣም 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 ስለታዘብኳቸው በፕሮፌሰርነት ደረጃ በዶክተርነት ደረጃ ያሉ ሰዎች ሺህ ዓመት ይንገሱ ሲሉ ስለነበሩ ያን ያህል የተጃጃለ ሰው አሁን እንደዛ ላይ ይጃጃል የሚችልበት ምን ምክንያት አለ?
እንደቀልድ
ይፈራቸዋል።
ስማ፣ እንደቀልድ አሁን አንድ ቦታ ሳነብ ነበርና ዶክተር ዳኛቸውን ያስተኮልኩልን ጥርስ ሂሳብ ክፈለኝ ነው ምናምን ነገር የሚል ነገር
መልስ ብለው ነበር።
አትሊስት አልተደበደበም። አይ
አማራዎቹ አሁን ከሳቸው ከተነጠለው አማራዎቹ ጋር መሄዱ ሲጀምሩ ጥርስ ናንተ ብሎ ነበር።
አዎ እነሱ መለህ እና ጤነኛ መንግስት አይደለም። ለዚህ ነው ከስልጣን መልቀቅ በስርዓቱ ስልጣናቸውን በጊዜ ቢያስረክቡ ወይም ከሌላ ሰው ጋር ሆኖ ሌላ መንግስት ቢመሰረቱ ይሻላል ብለን የምንለው እና ወዲያ ወዲህ የምንልበት ወደ ትግራይ ሄደ። የሰማዕታት ቀን ተከብሯል። በዚህ ሳምንት ውስጥ የራያ ትግራይ ውስጥ የሰማዕታት ቀን ተከብሯል። የሚገርመው ግን አማራ ክልልም ወጥ ሞተዋል። እንዲህ የሞቱ ሰዎች ክብር የላቸው እንዲህ ኒኩም ያን አይገርምህም? ግን በጣም ይገርማል። እንደነሱም አልተከበረላቸውም፣ ግን እዛ ትግራይ ውስጥ ተከብሯል። ሁለቱን ያከበሩት አንደኛው የቀድሞ በየአመቱ የሚያከብሩት ሁለተኛው አሁን የሰሙ ያለፉን ሁለት ዓመት እንዲሁም እናቶ ስዩምን እናቶ አባይ ጻየን መንገድ ነጌታቸው ሴኩሪቲን የመንገድ ስያሜ ሁሉ አድርገውላቸዋል። የአላማጣው ከንቲባ ደግሞ ይህንን ተከትሎ ከሰሞኑ ደግሞ የተናገረው ነገር አለ። ማነው ልማዳዊ ማነው ወዳጃችን አድማጫችን አሁን ቴክስት እያደረገ ነበር። አባይ ማነው አብይ ወርቅ ቢያነጥፍ የሚሰማው የለም ከእንግዲህ ወዲህ ብሎ ቴክስት አድርጎልሃል።
የእውነቱ ሊሆን ግን ይስራ ይህንን ነገር የእውነት ያደርገው የድርሻውን ይወጣ።
እሱ ነው እንደሱ ነው። እና የአላማጣው ከንቲባ የራሳቸው ሌላ እንትን አድርገዋል። ማነው ኮርኔል ዘ ማነው ደመቀ ዘውዱ የራሱ ነገር አለው። በአጠቃላይ ብቻ ምስቅልቅሉ የወጣ ነገር አለ። አሁን ትግራይን በተመለከተና እዚህ የፕሪቶሪያውን ስምምነትን በተመለከተና ምን እየተደረገ ነው? አሉባልታ የነበረውም እሱ እንዳልሆነ እያየን ያለ ነው። እና የህገ መንግስት ጥያቄ አለ፣ እንትን አለ። የአሜሪካን ዲፕሎማቶች እዛ አካባቢ ሄዶ ነበረ። ጌታቸው ትንሽ ደስ አላለው። ምርጫ ቦርድ ትላንትና ማነው በአጭር ጊዜ ውስጥ ምርጫ ማካሄድ የሚቻል አይመስለኝም። ምክንያቱም ሰላም የለም። ሰላም አለመኖሩ ብቻ ሰው ይሄ የእንትና የጌታቸውን አቋም በደመኛ የሚያንጸባረቅ ነው። እና እስቲ እነዚህን በሙሉ ተመልከትና የትግራይን ክልል ሲባት አጠር አድርገን እንመልከተው።
የሰማዕታቶቹን አንተም ብለኸዋል። አንድ ልለው የምፈልገው ነገር በመሰለህ ትግራይ በመርህ የሚንቀሳቀስ ክልል ነው። በጣም ኢንላይትንድ ነው ፖለቲካሊ። ጥያቄያቸውን ያውቃሉ፣ ፍላጎታቸውን ያውቃሉ፣ መብታቸውን ያውቃሉ። ተናበው መንቀሳቀስ ይችላሉ። ኦፍኮርስ ሁሉም ቦታ ጋር ዝም ብሎ ምንም የማያመጣ አፈንጋጭ ሊኖር ይችላል ናቹራል ነው። ግን በአጠቃላይ እንደ ትግራይ
የሚንቀሳቀስ ለመረጃ ያህል ባለፈው ሳምንት ለምርጫ ቦርድ የህወሓት የሚባለው ስም ይሰጠኝ ብሎ የጠየቁ ሰዎች ነበሩ። ትላንትና ፍርድ ቤት ሄደዋል። እነዛ ሰዎች ብዙ የአብይ ደጋፊዎች ሲናገሩ የነበረው ወያኔ በሰዎች አመካኝቶ እንደገና ስሙን ለማስመለስ ጥረት እያደረገ ነው የሚል ነገር ተነግሯል። እና ያ ነገር ትክክል አይደለም። በነገራችን ላይ ይህንን አፕላይ ያደረጉ ሰው ይህንን ማመልከቻ ያስገቡ ሰዎች ፈንቅል ታስታውሳለህ? ፈንቅል የሚባል
አንደኛው ሞቷል
አንደኛው ሞቷል አዎ የፈንቅል ሰዎች ናቸው አዎ የፈንቅል ሰዎች ናቸው በቀደም ተቃል መልስ ያደርጉ ሰምቻቸዋለሁ እነዚህ ሰዎች የሚሉት ህወሓት የሚባለው ስሙ ችግር የለውም ስሙ የህዝብ ነው ድርጅቱ የህዝብ ነውና ሰዎችን ነው የምናሰግዱ ሰዎችን አሰግዱና ድርጅቱ ለኛ ስጡን ብለዋል ስለዚህ የህወሓት የነጌታቸው ወይንም ደግሞ የነደብረጽዮን ግሩፖች ሳይሆኑ እነሱ የተጻራሪ ሆኑ የመንግስት የጠቅላይ ሚኒስትሩ ደጋፊዎች የሆኑ ሰዎች ናቸው እሱን ለመረጃ ያለ ማቀበል ቀጥል ይቀርታ
እሺ ለማንኛውም የትግራይ ህዝብ አሁን እንዳልኩ ነው ተናቦ የሚንቀሳቀስ ህዝብ ነው የጦርነቱ ጊዜ ታይቷል ወስተውርታል በጣም አላማ ግን ነበረው እንግዲህ እዚህ ህዝብ ውስጥ መከፋፈል የሚሉትን የኮንስፓይራሲ እየተሞከረ ነው አሁን በቀደም ተምቤን ይባል ተምቤንን ክልል አደርጋለሁ የሚል ነው የቅድሚያ ሰርፈስ ኬስ ነው የቅድሚያው ቅድሚያ ሰርፈስ ኬስ ተምቤን እኮ ያለው ሴንትራል ማዕከላዊ ትግራይ ዝም ብሎ እዛው አዲስ አበባ ተቀምጦ ስሜ ይሄ ነው ከማለት ያለፈ ምንም ሊያመጣ የሚችል አይደለም እንግዲህ በአማራ ኃይሎች አሁን ቁጥጥር ስር ባለው በደቡብ ትግራይ በሚባለው ቦታ እነሱ ራያ የሚሉት አካባቢ ወደ 150 ሺህ ሰው ፔቲሽን ፈርሞ በጀቱ በአማራ ክልል በኩል ለእኛ እንዲመደብ የሚል ነገር አንስተዋል። የዚህ ያለማጣ ከንቲባ የሚባለውም ኃይሉ ምናምን የሚባል ሰው ማንደሾ መሆን አቅም
ጊዜያዊ ተብሎ ተሹሟል። የዛ የብደቱ ጊዜ ስለነበረ
ክልሉ ኦፊሻሊ አልሾመውም፣ ግን በውስጥ ታዋቂነት ሊገናኙ ይችል ይሆናል።
እንደ ደመቀ ዘውዱ ደመቀ ዘውዱ ተሹሞ አይደል የመጣ ያለው?
አዎ ዝም ብሎ እዛ የተቀመጠ ነገር ነው። ምንም ሌጋል በህግ ሌጋል ፐርሶናሊቲ ያለውም ኢንስቲትዩት አይደለም እዛ የሚያስተዳድረው ህጋዊ ሰውነት ያለው አይደለም። ስለዚህ ግን ያው ነኝ ያለው ሰውዬ እንደውም እንትን ውስጥ ገብቶ ሁሉ በህገ መንግስቱ መሰረት በሬፈረንደም ሳይሆን የሚፈታው ከዛ ያለፈ ነገር ነው ያለው የሚል ነገር አንስቷል። ኮሎኔል ደመቀም ከቢቢሲ ጋር በነበራቸው ቆይታ ተመሳሳይ ነገር ነው ሬፈረንደም የሚባለውን ነገር አይ አይሆንም ለማለት ታዲያ ከህዝብ ውጭ ማን ይወስናል የሚለው ነገር ይመጣባቸዋል። እንዳይቀበሉት ያውቁታል ሬፈረንደም ከተካሄደ ምን እንደሚሆን። ስለዚህ ሬፈረንደም ግን አያስፈልግም የሚል ኢኪቮካል የሆነች ነገር ተናግረዋል። እዚህ ጋር አንድ ትልቅ ነገር የአማራም ኤሊት የአማራን ፐብሊክ እንዳያደናግሩት የአማራም ማወቅ ያለበት ነገር አንድ ሀገር ውስጥ ይሄ ህገ መንግስት እስካለ ድረስ እቺ ሀገር በዚህ ህገ መንግስት ነው መገዛት ያለባት። ከዚህ ህገ መንግስት ውጪ የምንሄድ ከሆነ ማንም አያሳርፍም። ሜስ ነው የሚሆነው። አናርኪዝም ነው የሚፈጠረው። የትኛውም ቦታ የማንንም መሬት በኃይል ይዞ በሰላም ተረጋግቶ አገር ሆኖ አይኖርም። ለዚህ ነው ሁሉም ነገር በህግ ላስቲንግ የሚሆነው የመጨረሻ የሚሆነው በህግ ሲያልቅ ነው። ስለዚህ የእኛ ነው የሚሉ ከሆነ እዛ አካባቢ ያለው ህዝብ ማንነት አማራ ነው የሚሉ ከሆነ ተፈናቅሏል የሚሉ ከሆነ ያሉ የሚሉ ከሆነም የሚመለስበት ሁኔታ አዘጋጅተው ዴሞክራሲ ተለውጧል የሚሉም ከሆነ አይ ዶንት ኖ ምን ያህል እውነት እንደሆነ ህገ መንግስቱ በሚፈቅደው መሰረት ምናልባት ውጊያ ውስጥ ስለተገባ ትንሽ የፖለቲካ ውሳኔዎች የሚያስፈልጉት ነገር የፖለቲካ ዳያሎግ የሚያስፈልገው ነገር ሊኖር ይችላል። ግን ከህገ መንግስቱ ውጭ ተፈቶ ዘላቂ ሰላም ደቡብ ትግራይ የሚባለው ራያም ላይ ወልቃይት ሁመራ የሚባለው ምዕራብ ትግራይም ላይ ይመጣል ተብሎ አይታሰብም። ስለዚህ ያ ቦታ እንደ ካሽሚር ነው የሚሆነው። የደመሬት ሆኖ ይኖራል እንጂ
በጣም ችግር ነው ያለው። መቼስ
ስለዚህ ክፋትና በህገ መንግስቱ መሰረት ሊፈታ ተሆነ
የክፋት
አሁን ለትግራይ ክልልም ሄደክ ነው ለአማራ ክልልም ሄደክ ነው። ፌደራል መንግስቱ የህዝብ ጉዳይ የሚያመው መንግስት አይመስለኝም። የሚያመው ቢሆን ግን ትልቁ ሄደክ ነው።
ግን
በዚህ ላይ
ነው አይ ጠቅላይ ሚኒስትሩ በጣም የክፋት እንትን ስለነበራቸው ይሄን አሁን ሰላም እርግጥ ጭቅጭቅ በ አስመራ ቁጭ ብሎ የሚከራከር አርበኞች ግንባር ነበር ስለ ወልቃይት። እዚህ ዲሲም ቁጭ ብሎ የሚያብዱ ነበሩ የወልቃይት ስለ ወልቃይት ጉዳይ። ግን ትግራይ ውስጥ ትግራይ ክልል ውስጥ የነበሩ እዛ አካባቢ የነበሩ ሰዎች ወጥተው ህጉን ተከትሎ ለትግራይ ክልል ምክር ቤት ያቀረቡት ወረቀት እኔ እስካማቀው ድረስ የለም አልነበረም። ስለዚህ ይሄ ከላይ ከላይ የሚደረገው እኛ የዛሬ ከሰባት ዓመት በፊት ደመቀ ኮሎኔል ደመቀ እንትን ሰው ከመግደሉ በፊት ጎንደር ላይ ስብሰባ ሲያደርጉ ነው ወሰነች ሶስት ነው ትክክል አይደለም የክልሉ መንግስት ይህን ማድረግ አልነበረበትም ብለን ተናግረን ነበር የምታስታውስ ከሆነና
ህገ መንግስቱ ጥያቄው ሊነሳ ይችላል ህገ መንግስቱ የዚህ አይነት የማንነትና የወሰን ጥያቄዎች ሊነሱ እንደሚችሉ ታሳቢ አድርጓል ጥያቄዎቹ ሲነሱ የሚመለሱበት ስርዓት አለ ይህንን መንግስት ተከትሎ ከመሄድ ውጪ የሁለቱም ህዝቦች የሚጠቅም ዘላቂ ሰላም ማስፈን አይቻልም
በጣም ከባድ ነው። ሰዓታችን ምንድን በጣም እንትን አለኝ መናገር ስለ ኢትዮጵያ አየር መንገድ መናገር ፈልጌ ነበረ። ኢትዮጵያ አየር መንገድ በነገራችን ለዚህ አራት ቀን በሳምንት ያልፋል እስከዛሬ ድረስ አልተናገርኩኝም። ይሄንን ኢትዮጵያ አየር መንገድ አትላንታን እንዲመጡ ከመጀመሪያ እየተሰደቡም እየተገላመጡም እየተተቹም ብዙ አስተዋጽኦ ያደረጉት አቶ አበበ ከበደ ናቸው። ሳቾን አሁን በቀደም ስንቱ ላይ በተጋባዥነትም በእንግድነትም ስላላየኋቸው ኮሚቴውን የተባሉ ሰዎች ወይ ኤምባሲው ሰዎች እንደነዚህ አይነት ሰዎች ባይረሳና ባይዘነጋ ጥሩ ይመስለኛል። ለማንኛቸውም አራት ቀን ይመጣል። ከሻንጣይን በማዘጋጀበት ጊዜ ከዚህ ዝም በታክሲ አውሮፕላን ማረፊያ ሄጄ ከዛ አዲስ አበባ ገባላሉ ታረፈዋል። ግን ሰሞኑን የኢትዮጵያ አየር መንገድ ችግር ውስጥ ያለበት ሁኔታ አለ። የኢትዮጵያ አየር መንገድ ስንመለከት ሌላ ችግር ማላይ ነው የመጣው። ማን ነው ቴሌ 31 ቢሊዮን ብር ከሰርኩኝ ብሎ ትላንትና መግለጫ አውጥቷል። አዎ እቺ ዳርዳር የምትለው ወዴት እንደምትሄድ አላቅም። ግን የኔ ጥፋት አይደለም መንግስት ነው። መንግስት ያዘኝ አድርጋለሁ። ኢንተርኔት ስለተዘጋ 31 ቢሊዮን ብር ከስር ያለ አዎ መንግስት ነው
ማዘጋጀው። ይሄ የፖለቲካ ውሳኔ ነው
ያለነው። አዎ ወደ ኢትዮጵያ አየር መንገድ ልመለስ ነው። ኢትዮጵያ አየር መንገድ ግማሹን ሸጦ ለፓርክ ማሰሪያ ነው የሚሉ ሰዎች አሉ። እሱን እዛው ዘልጋም። ግን ጠቅላይ ሚኒስትሩ ገንዘብ ስለሚፈልጉ ለቻይና መንግስት ለቻይና ድርጅት ግማሹን የካርጎ ለመሸጥ ውሳኔ ላይ ስምምን ላይ እንደደረሱ ተነግሯል። ይሄ የእንትን ላይ ምናጨረብረው ምናረገው ነገር አይደለም። እሱ አይደለም የሚያሳዝነኝ፣ ሌላ የሚያሳዝነኝ ነገር አለ። የኢትዮጵያ አየር መንገድን የዛሬ 3 አመት 4 አመት እነ ጆዋር ሄደው ጎብኝተው ከዛ በኋላ የተደረጉ ግምገማዎች ያዳመጥኩት ኦዲዮ አለ። አንደኛው የመንግስት ተወካይ ነኝ ብሎ እዛ ስብሰባ ላይ ተናገረ የነበረው ሰውዬ የጠቅላይ ሚኒስትሩ አማካሪ ሆነ የኢትዮጵያ አየር መንገድ እንግሊዘኛና አማርኛ ስለሆነ እየተናገረ ያለው ያ ነገር መቀየር አለበት የሚል ነገር አለና ከአቶ ግርማ ጋር ምናልባት ያለው ችግር አለ የተባለው ነገር የካርጎ ብቻ ሳይሆን ይሄ ስሙን የመቀየር ምልክቱን የመቀየር ሁሉ ነገሮች ያሉ ነገር ይመስለኛል። እና ይህን ለማስታወስ ያል ነው። ስለ ኑሮ ውድነት እናወራለን ብለን አቤት አንበሳው ዛሬ ነገሮችን በቀልድ ይዘናቸዋል። ነገሮችን ጥሩ ነው፣ አንዳንድ ጊዜ ያስፈልጋል። ስለ ኑሮ ውድነት የሚቀጥለው ሳምንት የመጀመሪያ ነው፣ አስታውሰኝ። የመጀመሪያ ነው የምናደርገው፣ ብዙ ነገሮች
የምናወራው
ዛሬ። የእኔ ስህተት ነው። አንደኛው ዛሬ 8 ደቂቃውን እኔ ነኝ የበላሁት እዚህ የማይሆን ነገር እየሰራሁኝ እያለሁ። ስለዚህ ይቅርታ አድርጉልን። ለዛሬ ልን ሰዓታችን እዚህ ላይ ያበቃል። በሚቀጥለው ሳምንት እስከምንገናኝ ድረስ ሰላም ለሁላችን፣ ሰላም ለሁላችሁም። በተቻላችሁ እንግዲህ ጸሉ፣ ጽሙ፣ ጸልዩ። በተቻለ መጠን ሌላ በጸሎት ምናልባት የሚቻል ከሆነ ነው። ግን ጠቅላይ ሚኒስትሩ አሁን ባለው ሁኔታ አገር ማስተዳደር አልቻሉም። ስልጣናቸውን እንዲለቁ ወይም ደግሞ የሽግግር መንግስት አድርገው ከሌሎች በሚመለከታቸው ሰዎች ጋር ሆነው መንግስት እንዲመሰረቱ ቢያደርጉ የተሻለ ነው። አለበለዚያ ግን ኢትዮጵያ ወደ ተሆነ ቦታ ላይ እየወደቀች ነው። ስላዳመጣችሁ እናመሰግናለን።